ሰላም ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሬዲዮ ተመልካች ኢትዮጵያውያን በሙሉ እንደምን ሰነበታችሁ? ውድ ኢትዮጵያውያን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ፍሩለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ መጽሐፍ ትረካ ክፍል 9 ተሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ።
ታጠቅ ብሎ ፈረስ ካሳ ብሎ ስም አርባር ይሸበራል ኢየሩሳሌም እኔ ማዩ ቱርክባይ የምሸሽ ነው ፈረስ አባ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክባይ የምሸሽ ነው።
የኮሶቨር ጦርነት እንደን ሰዎች ለደግ ነገር ሲደክሙ ኑረው በመጨረሻው ደክሙ የማይታይ ነገር ሲከተሉ ይሞታሉ። አንዳንዶቹ ደግሞ ክፉ ነገር ሲከተሉ ኑረው በመጨረሻው ደግ ነገር ሲሰሩ ይሞታሉ። የታደሉት ጥቂቶች ብቻ ናቸው በሕይወታቸው ዘመን ሁሉ ደግ ነገርን ሲከተሉ ኑረው በደግነት የሚሞቱ። ሄሪክሊስ የተባለው ታላቁ የአቴናውያን መሪ በሞት አፋፍ ላይ በሆነበት ጊዜ ብዙ አቴናውያንና በሕይወት የነበሩ ወዳጆቹ ባልጋው አካባቢ ተሰብስበው በሕይወቱ ዘመን የፈጸማቸውን ልጁና ከፍተኛ የሆኑ ጉዳዮች ሲዘረዝሩ ምን ያህል ሥልጣን እንደነበረው፣ የጦር አዛዥ በነበረበት ጊዜ ምን ያህል ድሎች እንዳስገኘ፣ ለአቴንስ ክብር ከዘጠኝ ያላነሱ መታሰቢያዎች እንዲቋቋሙ እንዳደረገ የማይሰማ መስሏቸው በማንነት ሲናገሩ እሱ ግን ንግግራቸውን በሙሉ ስለሰማ ምንም እንኳ እድል ድርሻዋን እየሰራች የተፈጸሙ ቢሆኑ ምንም እንኳ እነዚህን የመሰሉ ስራዎች በሌሎቹ የጦር መሪዎች የተሰሩ ቢሆኑ እነዚህን ጉዳዮች የኔ መመስገኛ አድርጋችሁ ስትናገሩ በእኔ ምክንያት አንድም አቴናዊ እንዲያለቀስ አድርጌ የማላውቅበትን በእኔ ተፈጥሮ ባህሪ ውስጥ ከፍተኛነት ያለውን ታላቅ ነገር ባታወሱት በማለፋችሁ ተገርሚያለሁ ብሏል። ትልቁ ነገር በዚህ ላይ ነው። ስጀት መስማሩ በሕይወት ዘመናቸው ውስጥ ሃይማኖትን ካልሆነ በቀር ሰውን የሚመለከት ከፍተኛ ቁም ነገር ታይቶባቸው አይታወቅም ነበር። በመጨረሻው ጊዜ ግን የሚወዱት መድኃኔዓለም ራሱ እንዲያደረገው ለሕዝባቸው ሲሉ ሕይወታቸውን እንዲሰዉ አደረጋቸው። በግዛታቸው ውስጥ ያን የመሰለ ጭካኔ ተሰርቶ ካዩ ወዲህ የመንገስ ግዛት የማስፋፋት ምኞታቸው ሁሉ ሞተ። ሲዘምቱም ይህ ምኞት በልባቸው ውስጥ አልነበረም። በልባቸው ውስጥ የነበሩት የተቃጠሉትና የተበዘበዙት የድንቢያ ቤተክርስቲያኖች፣ የታረዱት ካህናት፣ አሮጊቶች፣ ሽማግሎችና ሕፃናት ነበሩ። ከዚህ ወረራ ወዲህ ሌላው ቀርቶ ከልብ ሲስቁ የታዩበት ቀን አልነበረም ይባላል። ደጀን መስመሩ በዚህ ምክንያት ከዳሞት እስከ ወገራ፣ ከሱዳን ጠረፍ እስከ ፍርቃብር የነበረ ሰራዊታቸውን አስከትተው ለዘመቻ ሲነሱ ደጃዝማች ጎሹም የጎጃምን ጦር ይዘው ተነሱ። እሳቸው ለዘመቻ መነሳታቸውን ሲያውቁ የሰሜኑ ደጃች ቤት ከጠላቶቻቸው ጎን ተሰለፉባቸው። ውዴ ይህን በመስራታቸው ብዙ የሚወቀሱበት ምክንያት ሲኖር ይቅርታ የሚያስደርግላቸው ጥቂት ምክንያት አላቸው። ደጃዝማች ማሩ ከደጃች ውዴ አባት ከደጃዝማች ኃይለ ማርያም ጋር አንድ ሆነው ደጃች ጎሹን ሲወጉ ከቆዩ በኋላ እንደገና ከአሁኑ ባላጋራቸው ከራስ ኢማም ጋር ተባብረው የድሮ ጓደኛቸውን ወርተው ጎንደር ጥግ በተደረገው ውጊያ ገላዋቸዋል። ነገር ግን ከዚህ በኋላ ደጃዝማች ማሩ አባታቸው ሲሞቱ በራስ ኢማም ጦር ተማርከው ታስረው የነበሩትን ውዴን እንዲለቀቁላቸው ጠይቀው ከተለቀቁ በኋላ የስሜን ደጃዝማች አስደርገው ለቀቋቸው። በዚህም ሳይንጎሰም ቆይተው ልጃቸውን የወርቅ ውሃና ማሩን ዳሩላቸው። ይሁን እንጂ የአባታቸው የደጃዝማች ኃይለ ማርያም ግዛት ከነበረው ክፍል ወገራንና በለሳን ለራሳቸው አስቀርተውባቸው ነበር። የደጃች ቤት ከፍተኛ ምኞት በእነዚህ ሁሉ ውለታዎች ከሚገታ ይልቅ እነዚያን የቆዩ ቂሞች የእፍረት መከላከያ አድርገው በአጋጣሚ እድል እንዲጠቀሙ ገፋፋቸው። ደጃች ጎሹም ከነራስ ኢማም ጋር ምንም ፍቅር ያልነበራቸው ከመሆኑ በላይ ደጃች ማሩ ያን የመሰለ የእርዳታ ጥያቄ መልእክት ስላስተላለፉላቸው ድሮ ከደጃዝማች ኃይለ ማርያም ጋር ሆነው የወጓቸውን ቂም ዘንግተው አብረዋቸው ተሰለፉ።
የነዚህ ተራዳክ መሳፍን ጦር ለመቀም ሲነሱ ራፊማን በስራቸው ከነበረው ጦር ምንም ሳይስቀሩ ከዚህም ጋር የጀክቱ ጦር ተጨምሮላቸው ዘመቱ። ዋናውም ጦርነት በጎጃም ጠቅላይ ግዛት አመዳኒት በሚባለው ቀበሌ ልዩ ስሙ ኮሶበር በተባለው ቦታ ነበር። በዚህ ቦታ ላይ በተደረገው ጦርነት ሁለቱም በኩል የኢትዮጵያውያንን ቆራጥነት አጉልቶ የሚያሳይ ጀግንነት ከታየ በኋላ ምንም እንኳን ደጃዝማቹ ራሳቸው ገምተው በዚህ ቀን ተሸነፉ ባይባሉ ምንም እንኳን ደጃዝማቹ የታወቁና የተፈሩ ጀግና ቢሆኑ ድል የእግዚአብሔር ስለሆነ የኒህ ሁለት ኃያላን መሳፍንት ጦር በራፊማም ጦር ድል ተመታ። ደጃዝማቹና ደጃዝማቹ ጦራቸው እንደተሸነፈ ሲያዩ ወደ ኋላቸው ማፈግፈግ ጀመሩ። ደጃዝማቹ ወደ ማጎጃም ሲሸሹ ደጃዝማቹ ወደ ደምቢያ ለመመለስ ፊታቸውን ሲያዞሩ ከጦርነቱ መካከል የቆየ አንድ ወታደራቸው በፈረስ እየጋለበ ወደ ደጃዝማቹ ቀረበ። ምንድን አዲስ ነገር መጣበ? አሉ ደጃዝማቹ። አሳዛኝ ነገር ደርሷል ጌታዬ፣ አለ ወታደሩ። አሳዛኙ ነገር አሁን ነው እንዴ የደረሰው? በይበልጥ የሚያሳዝን ነው ጌታዬ። እሱ ምንድነው? በአክሽን ክንፉ በኩል ካለው ጦር ጋር ሲዋጉ የቆዩት ከኛዝማች ከብቴ በጥይት ሞተዋል። ከብቴ? አሁን ጌታዬ። አይወጉ? የኔ ከብቴ፣ የእናቴ ልጅ፣ ጓደኛዬ፣ ወንድሜ፣ አባቴ፣ መካሬ፣ ጌታዬ፣ አሽከሬ፣ ባሪያዬ ከብቴ፣ አሉና ደጃዝማች ወደ ጦሩ ሜዳ ፊታቸውን መለሱ። ልጅ ክንፉን ተማርከዋል? አለ ወታደሩ። የቱ ክንፉ? አሉ ደጃዝማች ማሩ ልቡ እንደጠፋ ሰው ድንዝዝ ብለው። ክንፉ አይሉ? ክንፉ አይሉ? የወይዘሮ ወለተ ተክሌ ልጅ ክንፉ። ታዲያ ምን ይዤ ልገባ ነው የምሸሸው? እግዚአብሔር አውቆ የፈጸመውን እድሜ እኔ ልቀጥል ነው? አሉና ደጃዝማች ፊቱን ወደ አዞረው ሰራዊታቸው ዞር ብለው እኔን ጌታችን ነው የምትሉ ከኔ ጋር ለመሞት የቆረጣችሁ ተከተሉ። ሽሽት የፈለጋችሁ ሽሹ። አሁን ወዳችሁ እንጂ ፈርታችሁ አትከተሉኝ። ማሩ የለም ሙቷል። ማሩ የሚባል ሰው ዳግመኛ አታዩም ብለው በፈረሱ እየጋለቡ ወደ ጦሩ ግንባር ተመለሱ። ወደ ዋክሹም ክንፉ ጦር ግንባር ሊጠጉ ጥቂት ሲቀር አንድ ልጅ ግር መኮንን ከጥቂት ወታደሮች ጋር ሆኖ ያንድ ሰው ሬሳ በቃሬዛ አሸክሞ ከኋላው የሚከታተለውን ጠላት እየተከላከለ የደጃዝማቹ ጦር ወደሚያፈገፍግበት አቅጣጫ ሲሄድ አገኙት። ሰውየውን ሲያዩት ድሮ አይተውት እንደሚያውቁት ሰው ድንግጥ አሉ። ከዚህም በላይ ደንግጠውና አዝነው ስለነበር እንኳን ከብዙ ጊዜ በፊት የረሱትን ፊት አይተው ሰው ሊያስታውሱ ከተጋቸው የቆሙት ሰዎቻቸው ስም እየጠፋቸው አዱኛን ሰንደቁ ተሾመን በሟቹ ወንድማቸው ስም ከብቴ እያሉ በመጠራት ላይ ናቸው። የከብቴማ ነገር አእምሯቸውን የያዘው እሱ ብቻ በመሆኑ በጥጋቸው ያለውን ሁሉ እየተሳሳቱ ከብቴ ይሉት ነበር። ስለዚህ ይህ ሰው እንደሚያውቁት ያህል ቢያስደነግጣቸው ለይተው ሊያውቁት አልቻሉም። ቢሆንም ከሱ ደስ ሌላ የተያዘው ሬሳ ምናልባት የደጃዝማቹ እንዳይሆን ብለው ተጠራጠሩ። መቼም የማንም ተራ ሰው ሬሳ እንደዚያ ካለው ፍጅት መካከል ተስቦ አይነሳ። ወንድሜ ይህ የማን ሬሳ ነው? አሉ ደጃዝማች ልጅ ግሩን መኮንን እየተመለከቱ። ደጃዝማች ማሩ የሱት እንጂ ሰውየው አረሳቸው ስለነበር የዚህን ሟች ስም ሲነግራቸው ምን ያህል እንደሚሳቀቁ ተሰማውና መቼስ ጌታዬ ምን ይደረግ? መቼም የጦርነት ፍሬ ይሄ ነው። በአንድ ቀን ውሎ በአንድ ሰዓት ተስንቱ ወንድም፣ ተስንቱ ጓደኛ፣ ተስንቱ ወዳጅ መነጠል ነው። ለጌታዬ ይህ ነገር አዲስ እንደማይሆኑበት ባውቅም ዛሬ ተሁሉ ይበልጥ በጣም እንደተጎዱ አውቃለሁ። አሁንም ጌታዬ እሱን ታገኘው ሰዎቹን ይዘዙና ወደ ሀገራቸው አስልከው ያስቀብሯቸው። አይኔ እያየ የከብቴ ሬሳ በኢማም አረመኔዎች አይሰለብም ብዬ ነው ከጦርነቱ ወጥቼ ያነሳኋቸው። እኒያ ደግ ወንድሞ ከብቴ ናቸው። ጌታዬ ቢረሱኝም እኔ አልረሳሁትም። አንድ ጊዜ ቤቶ ሰው ነበርኩ። ቀኛዝማችን የማውቃቸውና ልወዳቸው የቻልኩት በዚያ ጊዜ ነው እያለ አስተዛዝኖ አስረዳቸው። መሞቱን ሰምቼ ነበር፣ ግን ሬሳውን አገኛለሁ ብዬ ተስፋ አልነበረኝም። እግዚአብሔር ዋጋን ይክፈል ወዳጄ። በእኔ ቤት ኖረህ መቼስ አሳዝኜህና አስቀይሜ ይሆናል እንጂ ደስ አሰኝቼ ይሆናል ብዬ አላስብም። መቼም እንግዲህ ሙት ነኝና ማረኝ ጌታዬ፣ ጥንት በበደልኩህ ይቅር በለኝ አሉ ደጃዝ መስማሩ እንባቸውን እያፈሰሱ። ጌታዬ፣ እኔ ምንም አልበደሉኝ። እኔ ነኝ የከዳሁት። ቢሆንም ክዳት አይደለም፣ ተኩነኔ ነው ያዳንኩት። እርሶም አልበደሉኝም። እርሶ ባስተማሩኝ ስርዓት ነው ሰው ሁኜ ደረጃ ያገኘሁት። ይበሉ፣ ጤና ይስጥልኝ፣ ቀኙን ይስጦት አለ መኮንኑ። ከዚያ በኋላ ሬሳው የተያዘበትን ቃሬዛ መሬት ላይ እንዲያርፍ አስደረገና ወደ ደጃች ማሩ ሰዎች መለስ ብሎ አንሱና ወደ ዘንቢያ እንዲሄድ አድርጉ፣ የከብት አጽም የትም መውደቅ የለበትም፣ ክቡር አጽም ነው አለ። ወዳጄ ስም ማን ነበር አሉ ደጃዝማች መኮንኑን ትክ ብለው እያዩ። ጌታዬ፣ ይረሱታል፣ ብቻ አሽከሮ ነበር አለና መኮንኑ ከነ ሰዎቹ የደጃዝማች ኮሹን ሰራዊት ተከተለ። ደጃዝማች ከፈረሳቸው ወርደው ተቀኛዝማች ከፍቴ ረሳ የተደረበውን ኩታ ገለጥ አደረጉት። ሬሳው ከራሱ ላይ ያንበሳው ጎፈር ወድቆ ከመቅረቱ በቀር አብደላ ከኒውንና ለምዱን እንደለበሰ ነበር። ሰማያዊው አብደላ ከኒ በደም ተለውሷል። የቀኛዝማች ከብቴ ሬሳ ፊት ከደህናው ከብቴ ፊት በጣም ጠቆር ብሎ ይታይ ነበር። አይኖቹም እንደተገለጡ ባሻገር የሚያይ ሰው አይኖች ይመስሉ ነበር። ጌታዬ፣ በላት ትቀየመኝ፣ እከተልሃለሁ አሉ ደጃዝማች ማሩ። ዝቅ ብለውም የሬሳውን አንገት ቀፍ አድርገው አፉን ሳሙትና ቦታውን መልሰው አልብሰው በሉ አንሱና ውሰዱት ብለው በፈረሳቸው ላይ ጉብ ብለው ወደ ዋክሹም ክንፉ ጦር ግንባር ጋለቡ። ብዙ ወታደርም ተከትሏቸው ሄደ። የማሩ ጀግንነት ለኢትዮጵያ ምዕራባዊና ሰሜናዊ ጠረፍ ታላቅ የብረት ምሽግ ነበር። ደጃዝማች ማሩ ምንጊዜም የታወቁ ጀግና ነበሩ። ይሁን እንጂ በዚህ ቀን የሰሩት ጀግንነት ለጀግንነት ታሪካቸው አክሊል ነበር። ከጥቂት ሰዎች ጋር ሆነው ወደ ዋክሹም ክንፉ ጦር መሃል ከነፋስ ጋር በሚወዳደር ግልቢያ ሩጠው ገቡ። እሳቸው ከፈጁት ሰው ሌላ የዋክሹም ሰራዊት ነፍሱን ሳያውቀው እሳቸውን ያገኘ እየመሰለው በየአቅጣጫው ሲተኩስና ጦር ሲወረውር እርስ በርሱ የተራረገው ሰው በጣም ብዙ ነበር። ሁለቱ ደጃዝማቾች መጀመሪያ ሳያፈገፍጉ እንደዚያ ቢዋጉ ኑሮ የኢማም ዘመነ ምስፍና ታሪክ ያን ዕለት ይፈጸም ነበር። በዚያ ሁኔታ በጠላታቸው መካከል ሆነው ሲዋጉ ከራሳቸው ከዋክሹም ክንፉ በተተኮሰ ጥይት ተመተው ወደቁ። በጦርነቱ ላይ የነበሩ ሰዎች የደጃዝማች ማሩን ጀግንነት በሚናገሩበት ጊዜ ዋክሹም ክንፉ በጥይት የመቷቸው ፊት ለፊት ቆመው ተጋጥመዋቸው ሳይሆን ጥይቱን አጉርሰው ሲሸሹ የጠመንጃውን አፈሙዝ ወደ ኋላቸው አድርገው ለማስፈራራት የኋሊት ሲተኩሱ በአጋጣሚ አግኝተዋቸው ነው ይላሉ። ያም ይሁን ይህ ታላቁ መስፍን ደጃች ማሩ እረኛ እንደተነበየው ከእውነተኛው አመድ ላይ ባወድቁም አመዳሊት በተባለው ቀበሌ ላይ ወደቁ። ከጎጃምና ከበጌምድር ግዛት ቆርጠው ወስደው ማሩ የገዙትን ክፍለ ሀገር ከእሳቸው በፊት የገዛው ስለሌለ እስከዛሬ ድረስ ማሩ ቀመስ እየተባለ በመጠራት ለእኛ የማይበገሩ ጀግና፣ ለእኛ ጨካኝ፣ ለእኛ ግፈኛ፣ ለእኛ ደረቅ ክርስቲያን፣ ለእኛ ለወዳጁ ሙት፣ ለእኛ ገናና መስፍን፣ ለእኛ ተቆርቋሪ ሰማዕት ከታላቅ የድንጋይ ሐውልት ይበልጥ መታሰቢያቸው ሆኖ ይኖራል። የደጃዝማች ማሩ ሞት በደንቢያ እንደተሰማም አልቃሽ እንዲህ ብላ አስለቀሰችላቸው። የደንቢያ መኳንንት፣ የደንቢያ ወይዛዝር፣ ጠጅ እንዳያምራችሁ፣ ጎጃም ላይ ተደፍቷል ወለላው ማራችሁ። እንደዚሁም ጮማ ዳግም እንዳያምራችሁ፣ በሰቆጦች ታብዷል መመኪያ ከብታችሁ። ማሩን ስታማሩት ጨካኝ ነው ብላችሁ አዘን መቻል አቅቶት ይኸው ሞተላችሁ። አላየውም ብሎ ህዝቡን ሲያስለቅስ እንደሚያምነው ጌታው እንደ ክርስቶስ ማሩ ሄደ ለህዝብ ደሙን ለማፍሰስ መስፈነው ስንለው የሞላው ሀብታመ እሱስ ለካ ኑሯል እንዲህ ስስታመ ስንት ከብት ሞልቶለት በደም ቢያበረት አንዱን ከብቴን ብሎ ደረሰ ከሞት ግብጾችና አረቦች እንዲያ ሲፈሩህ የቱርክም ባሻዎች እንደዚያ ሲያፍሩህ እስላም ክርስቲያኑ እንዲያ ሲፈሩህ አምቻ ደፋር ነው ዛሬ አዋረደህ የጎጃም መኳንንት የምዕራብ በርህን እጠራው በጠና የጎንደር መኳንንት የምዕራብ በርህን እጠራው በጠና ብርቱ መከታችሁ ዛሬ ወድቋልና ዓለም ሲንቀጠቀጥ ለቱርኮች ሥልጣን ይገረም ነበረ ታላቁ መስፍን እንኳን ጦሩን ከቶ ራሱ ዘምቶባቸው ስሙ ብቻ ነበር የሚያሸብራቸው እናንት ሞኛ በሾች ሁልጊዜ እርስ በርሳችሁ ስትተራረዱ እስቲ ጉዳችሁን አይታችሁ ፍረዱ አመቾች ከብተውት ቢወድቅ መስፍኑ አይገርማችሁም ወይ አረቦች ሲዘፍኑ ምዕራፍ 12 ወደ ቋራ ጉዞ ደጀዝሞች ማሩ በክሮሶቨር ጦርነት ላይ ከወደቁ በኋላ ሰራዊታቸው በያለበት ተበታተነ። በዚህ ጊዜ ልጅ ኃይሉ ማንነታቸውን ሳያስታውቁ ከጥቂት ፈረሰኞች ጋር ወደ ጎንደር መጥተው ለወይዘሮ አትጠገብ ብዙ የገንዘብ እርዳታ አድርገው ካሳን ወደ ቋራ ሊወስዱ ፈለጉ። ወይዘሮ አትጠገብም ከካሳ መለየት ከማንኛውም ነገር የከበደ ሆኖ ስለታያቸው እሞታለሁ እንጂ አልሰጥም አሉ። አብሬ ልሰደሽ ቢሏቸውም እንግዲህ ለስንቱ ዕድሜ ነው በማላውቀው አገር ሄጄ የምሞት በጭራሽ አላደርገውም አሉ ወይዘሮ አትጠገብ። ዳዳ አንቺ እንዴት አልሻሽከሩሉ ሰደዋ አሉ ልጅ ኃይሉ። እንዴት አድርጌ ሰደዋለሁ? እኔስ እንዴት አድርጌ ተዚህ ጻን አሮጌው በየቀኑ ከሚታረድበት አካባቢ ጥየው ሄዳለሁ? እስከ ዛሬስ መንገድ ባጣ ሁሉንም ሞክሬ ባቀተኝ ዝም ብዬ ቆየው። አሁን ደግሞ ተዚህ ትቼው እንዴት ሄዳለሁ? በዚህ ሁኔታ ልጅሃይሉና ወይዘሮ አትጠገብ ሲጨቃጨቁ ከቆዩ በኋላ ወይዘሮ አትጠገብ የሀብታቸውን እየመነመነ መሄድና የጉልበታቸውን መዳከም በማየት ካሳ ከአባቱ ጋር እንዲሄድ እያለቀሱ ተስማሙ። ካሳም ከአባቱ ጋር መገናኘቱ ደስ ሲለው እናቱን ትቶ መሄዱ ደግሞ አንድ ታላቅ ጭንቅ ሆነበት። ይሁን እንጂ በማንኛውም መንገድ ተብሎ ካሳ ከአባቱ ጋር ወደ ቋራ ለመሄድ ተነሳ። ወይዘሮ አትጠገብም ካሳንና እነነጭ ኃይሉን ለመሸኘት እያለቀሱ ከቤት እንደወጡ እንግዲህ ባይሆን አንዳንድ ጊዜ ከሰው ጋር እየላኩ እንኳ እንዳየው ያደርጉልኛ አሉ። እንዴ ይህንማ እንዴት እከለክልሻለሁ? እናትና አንድ ልጅ አለያይቼ ለመኖር ወዴስ ይችል ይመስልሻል? ለዚያውም ያንችን ልብ እያወቅሁት አሉ ልጅ ኃይሉ። እናትና ልጅ ተመልካችን ጨምሮ በሚያስለቅስ እንባ ተለያይተው ካሳ ከአባቱ ጋር ወደ ቋራ ወረደ። በመንገድ ላይ እንዳሉ ልጅ ኃይሉ ለካሳ ይህ ሰንከል ይባላል ያማዶ ታቆሳ ነው ጣና አሁን ሊጠፋል ነው እያሉ ብዙ ነገሮችን እያሳዩት ሲሄዱ የእናቱ ሁኔታ እየመጣ ይታየውና እንባው ባይኑ ይሞላል። በተለይ ፊቱን ወደ ኋላ መለስ ሲያደርግ ጎንደር በስንት ተራራዎችና ኮረብቶች ተጋርዶ ወደ ኋላ እንደቀረ እናቱ አይኖቻቸውን በእነሱ ጀርባ ላይ ተክለው ቆመው እያለቀሱ እንደቀሩት እንዲለውና የተቋጠረውን ባ ዱብ ዱብ ይል ነበር። ልጃይሉም ሆዱ በእናቱ ነው ወጥቶ ያለው እናቱ እንባዋን አጉርፋ የማይታክታት ሰው ናት ይህ ደግሞ የዘርጉኖበት የሚያደርገውን ታያላችሁ እያሉ አብረዋቸው ለነበሩት ሰዎች ይናገሩ ነበር። በዚህ ሁኔታ ተጉዘው ቋራ እንደደረሱ ያን የመከራ ጊዜ ልጃቸውን ከዘመዶቻቸው ሁሉ ጋር አስተዋወቁት። ለቤታቸው ለጥቂት ወራት ካስቀመጡት በኋላም በነጻ ቁሳና በቋራ መካከል በሚገኘው ማኅበረ ሥላሴ በሚባለው ገዳም በጨንከር ቤተክርስቲያን ጀምሮት የነበረውን ትምህርት እንዲከታተል በዚያው ተማሪ ቤት አገቡት። ካሳ ካለው የተፈጥሮ ንቃትና ቅልጥፍና በላይ የትምህርት ተቀባይነት ስጦታው እገሌ ይመስለዋል የማይባል ነበር። ዳዊት በሙሉ በቃሉ አጥንቶ የሚያንበለብለው ገና ቸንከር ተክለ ሃይማኖት ሳለ ነበር። የንባብ ችሎታው፣ የዜማ አቀባበሉ ቅኔ ካወቀ በኋላም የግዕዝን ቋንቋና የቅኔን ምስጢር እጅግ ጠልቆና ዘልቆ ማወቁ ለዚህም ረጅም የትምህርት ጊዜ አለመፈለጉ በገዳሙ ባሉት የተማሩ ሰዎች ዘንድ አንድ ልዩ ሰው ሆኖ ከመገመት አድርሶት ነበር። የገዳም ውስጥ ኑሮ በገራችን ብዙ የወንድ ጥቂት የወንድና የሴት ገዳማት ይገኛሉ። የሴትና የወንድ ገዳም የሚባሉት ለወንዶች ባንድ በኩል ለሴቶች ባንድ በኩል መኖሪያቸው ተከልሎ ወንዶች መነኮሳት ባንድ በኩል ሴቶች በሌላ በኩል የሚኖሩባቸው ናቸው። ይሁን እንጂ ሁሉም ባንድ ቤተክርስቲያን አካባቢ ስለሚኖሩ ነአባወይና ነማወይ ሳይተያዩና ሳይገናኙ ቀሩ ለማለት የማይቻል ነው። በዚህ ምክንያት ሴቷም የምትወደው ባል ኑሯት በድንገት የሞተባት እንደሆን ሐዘኗን ረስታ ስትቋቋል ስትቀባባ የጎበዛዘት አይን አረፍ ማለት ሲጀምርባት ከዘመዶቿ ጋር በየተቃቀኑ ምክንያት ባይኖር ራሷ ፈጥራ በመፈሳጨት ለሟች ብላኝ እንጂ አዲስ ባል መፈለጓ የማይጠረጠር መሆኑን ትረዳና ወይም የቄስ ሚስቱና ባሏ ሲሞትባት ብትወደውም ባትወደው ለይሉኝታ ስትል ከሱ ወዲያ ዓለም ለሱ ያልሆነ ዓለም ለእኔ ምን ሊሆነኝ እያለች የዚህን ዓለም ሥራ ሳትጠግበው ገና በሀያና በሰላሳ ዓመቷ እንግዲህ ቆብ ነው ባሌ ብላ መንኩሳ ወደ ወንዶችና ሴቶች ገዳም ትገባና ወንዱም ብቻ አብዛኛውን ጊዜ ያው ተማሪው ነው ፍቅር ኢየሱስ ሲነገር ሲሰማ ዓለም የዚያን ዕለት የምታልፍ እየመሰለው መጽሐፈ መነኮሳት ማር ይስሐቅና ሌላም ምንኑ የሚያሰኝ መንፈሳዊ መጽሐፍ ሲተረጎም ሲሰማ መነኮሳት በሰማይ ቤት የሚያገኙት ክብር እያጓጓው ወይም ተምሮ መምህር መዘመር መሆን ባቃተው ጊዜ ወደ ባላገር ኑሮ ተመልሶ ማረስ መቆፈሩን መነገዱን መጽሐፍ መደጎሱን መቅደስ መወደሱን መውጣት መውረዱን መንገድ መብረዱን ይጠላውና የመነኩሴ ኑሮ ክብር ሰላምና ረፍት የሞላበት መስሎት ይታየው ገና የዚህን ዓለም ጣዕም ሳይቀምሰው እንግዲህ ሚስቴ ቆቤ ናት ብሎ መንኩሶ ወደ ወንድና ሴት ገዳም ይገባና ብዙ ችግር ይፈጠር ነበር። ጎረምሳው አባና ኮረዳው አማ መጀመሪያ ለመንኩስና የገፋፋቸው ስሜት ትቷቸው ጠፍቶ ሌላው ሰብአዊ ስሜት ሲተካባቸው ያ መከረኛ ሰይጣን አለ ሰይጣን ተጫውቶብኝ ያለ ጊዜ አንድ ፍሬዋን ወይም አንድ ፍሬውን ልጅ አስበነኮተኝ እያሉ ለራሳቸው ማጉረምረም ይጀምራሉ። መቼም እኛ ሰዎች እንዲህ አድርጌ ያጠፋው ተሳሳትኩ ማለት የለም። አንድ ቀን አንድ ሰው በሁለቱ ጫማዎቹ መጫሚያ እንዳደረገ ዛፍ ሲወጣ ሰይጣን አየውና ይህን ሰው ተመልከቱት እንግዲህ ቢወድቅ እኮ ሰይጣን ጣለው እያሰኘ ስሜን ሊያስጠፋ ነው አለ ሰይጣኑ ይባላል። ወረዳማና ኖራ በሌ አባ በገዛታቸው ወደማይችሉት ወጥመድ ይገቡና እንዲያው ሰኞ የወጣቱን ማክሰኞ አይመለስም እንደሚባለው ሆነበት። በተራውም ባልሰራውም ነገር ባሳሳችነት ስሙ የጠፋው መከረኛ ሰይጣን ማማረር ይጀምራሉ። ከዚያም ጾር የሚባለውን የመለኮሳት ቃል እየደጋገሙ ይጠቀሙበት ይጀምራሉ። ጾር የሚባለው የግዕዝ ቃል ትርጉም ሸክም ማለት ነው። መለኮሳቱ ጾር ሲሉ ግን ፈተና ማለታቸው ነው። ወደ ፈተና ምስጢር ስንገባ ደግሞ ተራ ፈተና ሳይሆን ቆባስጥል ፈተና ሆኖ እናገኘዋለን። በዚህ ሁኔታ ጾር ሲነሳ እንደነ መንዳባ እንደነ ገሊላ ባሉ ገዳሞች እንደሚደረገው ጾር የተነሳበትን መነኩሴ በድምፅ አግኝተው አስረው ባዶሪ ዘግተው እህልና ውሃ በጣም መጥነው እየጸጡ የጾሩን ጊዜ ያሳልፉለታል። ነገር ግን ይህም ሆኖ የእነዚህን ገዳሞች መነኮሳት የሚረዳቸው ዋና ምክንያት ጎረምሳው አባ ጾር ሲነሳበት ጾር የተነሳባት እማ በጥግ አለመገኘቷ እንጂ ሰው በዚህ ሁኔታ ያለው ስሜቱ ራሱ አውቆ ካልቀዘቀዘለት እንኳን የነ አባ ግንድና መክስ የነ ራያ ጩቤ ዋናውን መሳሪያ ከወሰደው በኋላም ልብ አልሞት እያለ ማስቸገሩ አይቀር። ይሁንና በዚህም ብሎ በዚያ ወንዶች ብቻ በሚኖሩባቸው ገዳሞች ብዙ ጾር ይበርድና ጎረምሳው አባ ከነቆቡ እየቆየ ሽማግሌው አባ ለመሆን ይደርሳል። ጉንጭቷ እማና ኮበሌው አባ በአንድ ላይ በሚኖሩበት ገዳም ግን በሁለቱም በኩል ጾር በተነሳ ጊዜ ትድግዎ ወመነንዎ ለዘዓለም ይህን ዓለም ተውት ናቁት ብለው ወደ ገዳም በገቡበት እግራቸው ደግሞ ወመነንዎ ለዚህ ገዳም እያሉ ገዳማቸውን ጥለው ይወጡና ብዙ ወተዋዙ ወመንዎ ለምድር ብዙ ተዋዙ ምድርንም ምሏት የሚለውን ያም የአምላክ ቃል ይፈጽማሉ። ወደ ገዳም ተደፍቶ የሄደው ቆብም ለገዳሙ አደራ ተሰጥቶ ጎረምሳው አባ ሆይ ነፍሰቱ እማ ሆይ አስከትሎ ይወጣል። ልጁ ሲወለድም በፈቃዱ እሱ ባለው ባዘዘው ይባልልናል። እግዚአብሔርማ ድሮውንስ መች ከለከለ? እማንስ ለሴቶች የሰጠውን አባንስ ለወንዶች የሰጠውን መች ከለከላቸው? የልጁን ስም በፈቃዱ እሱ ባለው ባዘዘው ከማለት በፈቃዴ ባዘዝኩት ማለቱ ተገቢ ነበር። እንዲህ ያለ ጣጣ የሚደርሰው አልፎ አልፎ መሆኑ ቢታወቅም ሁሉን አመዛዝኖ ራሳቸውን ፈትነው የገቡት ወንዶች መነኮሳት ምንም ቢሆን ሴትና ወንድ በአንድ ላይ ወደሚኖሩበት ገዳም አይሄዱም። ፊቷን አትይ ድምጿንም አትስማ ይላል ቆራጡ አባ። ከዚያም ወደ መንደባው ወይም ወደ ዋልድባው ይሄዳል። የወንድ ገዳም በሚባሉት ገዳሞች ከቤተ ክርስቲያኑ አጸድ መጨረሻ ላይ ግዝት በር የሚባል ታላቅ በር ይገኛል። ማንኛውም ሴት ያን በር አልፋ እንድትገባ በጭራሽ አይፈቀድም። በድሮ ጊዜ ታላቋ እቴጌ ምንትዋብ በጣም የሚወዱትን የአንድ ገዳም ቤተ ክርስቲያን አሰርተው እንዳለቀ እጅግ ግሩም ሆኖ ተሰርቶ ማለቁ ስለተነገራቸው ገብቼ ካላየው ቢሉ መነኮሳቱ ስለከለከሏቸው ስልጣናቸውን በዘዴና በልስና ሊጠቀሙበት ፈልገው ከሩቅ ቦታ ጀምረው እስከ ቤተ ክርስቲያኑ ድረስ እጅግ የሚያማምሩ አበባ ምንጣፎች አስነጥፈው በዚህ ላይ አልፌ ልግባና አይቼ ስመለስ ምንጣፉ በሙሉ ለገዳሙ ይሰጥ ይላሉ። መነኮሳት ከኒህ ባለጊዜ ንግሥት ጋር ተሟርተው እንዳላዋጣቸው ሲያዩ ንግሥት ሆይ እኛ ባለን መንፈሳዊ ስልጣን ከልክለናል፣ እርሶ ደግሞ እግዚአብሔር በሰጠዎት ስጋዊ ስልጣን የመሰለዎትን ሲሰሩ ለመከልከል ኃይል የለንም በማለት ዝም ብለው ሲያዩ በተነጠፉት ምንጣፎች ላይ ወደ ቤተ ክርስቲያኑ አምርተው ግዝት በር ከሚባለው በር ላይ ሲደርሱ የሴቶች አበባ ያለ ጊዜው መጣባቸውና የገዳሙን የውግዘት በር ሳያልፉ ተመለሱ ይባላል። መነኮሳት በዚህ በኩል ባላቸው ጥልቀት ትኳን እቴጌ ምንትዋ ቅድስት ድንግል ማርያም ድሮ በመንደር ላይ በስጋ አካል እንደነበረችው ሆና አንዲት ሴት መስላ ከመጣች ከግድት በር እንድታልፍ የሚፈቅዱላት አይመስልም። ከዚህም ጋር የእነዚህ ገዳማት መነኮሳት አኗኗር አንዳንድ የሚያስደስቱ ሁኔታዎች ይታዩበታል። በገዳሙ ውስጥ ላሉ ሰዎች በሙሉ የሚሰራው አንድ አይነት ምግብ ነው። ለእንጀራ ያልተበጠረ ጤፍ፣ ማሽላና ዘንጋዳ ወይም ሌላ እህል ተቀላቅሎ ወንዶቹ መነኮሳት ይፈጩታል። እሱም በጋን እየተቦካ ከቂጣ በመጠኑ ሳሳ ከእንጀራ በጣም ወፈር ያለ መኮረኒ የሚባል እንጀራ ሆኖ ተጋግሮ ከሁለት ወይም ከአራት ታጥፎ ይቆረጥና ለሁሉም እኩል በሚሰጥበት ጭልፋ እንደዚሁ በጋን የተንቦከቦከ የተልባና የሽሮ ወጥ እየተደረገበት መቁረን ተብሎ በማህበር ቤቱ ማስታኮት የሚባለው የማህበር ጸሎት ከተደረሰ በኋላ ለየመነኮሳቱ ይታደላል። ጉልበት ያላቸው ወደ ማህበሩ ቤት እየመጡ የማህበሩን ጸሎት ካደረሱ በኋላ ራሳቸው መቁረናቸውን ሲወስዱ ለደካሞችና ዘግተው በመቀመጥ ከሰው ለማይገናኙት ባህታውያን ረዳቶቻቸው ወይም ማንኛውም አገልጋይነት የሚያስደስተው ሰው ወስዶ ያቀብላቸዋል። ንፍሮ ይህን ወይም የተልባ ጭንቃ ለሁሉም እኩል የሚታደልበት ጊዜም አለ። ማንኛውም ሰው በእንግድነትም ይሁን በዚያ ለመኖር ከነዚያ ገዳሞች በአንደኛው ከገባ ንጉሥም ቢሆን ተራ ለማኝ ለሁሉም ከሚሰራው ምግብ እንደ ሁሉ እኩል ሆኖ ይሰጠዋል እንጂ በዚህ በኩል አድሎ አይሞከርም። አንድ ሰው ምናልባት ከባድ በሽታ ቢደርስበት ለሁሉም ሊዳረስ የማይችል ነገር እንዲሰጠው ሊፈቀድለት ይችል እንደሆነ እንጂ በጤናው ከሌሎች ጋር እኩል ሊካፈል የማይችለውን ነገር ለብቻው ቢበላና ቢጠጣ የግል ገንዘብ በእጁ ቢገኝ ሃይማኖት ያፈረሰ ያህል የሚነቀፍበት ስራ ነው። ማህበረ ስላሴ በብዙ ነገር በተለይም በመቁነን አመዳደቡ ከሌሎች ገዳማት በምንም አይለይ ስለነበር ወጣቱ ካሳ ያን ሁሉ የኢትዮጵያ እውቀት ቅርስና አባ ገብረ መሲህ የተማረውን አረብኛ ሊገበየ ቻለው ያን መኮረኒ የሚባል በቂጣና በእንጀራ መካከል ያለ እንጀራና የባቄላ ገንፎ እየተመገበ ነው። እርግጥ ነው ገዳሙ ያለው ከካሳ አባት ከልጅ ኃይሉ ግዛት ድንበር ነው። ቢሆንም እንኳን የልጅ ኃይሉ ልጅ ካሳ የእግዚአብሔር ልጅ ኢየሱስ ክርስቶስ ቢመጣ ደግነቱ እሱም እንዲህ ያለውን አድሎ አይፈልግ እንጂ በመቁኑን አድሎ ሊደረግለት የሚችል ያለ አይመስለኝም። በገዳሙ ውስጥ እንደዚህ የተጠሉት አባ ገብረ መሲህ እንኳ መናፍቁ ይባሉ እንጂ በመቁኑን አድሎ አይደረግባቸውም ነበር። አባ መናፍቁ በግብጽ አገር አስኬተስ በሚባለው ገዳም ብዙ ዘመን የቆዩና አረብኛ ቋንቋን የግዕዝን ያህል የሚያውቁ አባ ገብረ መሲህ የሚባሉ መነኩሴ በዚሁ ገዳም ነበሩ። እሳቸውም የካሳን ልዩ የሆነ የተፈጥሮ ስጦታ ባዩ ቁጥር በጣም ይገረሙ ነበር። አንድ ቀን ጠዋት ወደ ቤታቸው ካሳን አስጠርተው በደንብ ተጠርገውና ተለቅልቀው ሳር፣ ጠጅ ሳርና ነጭያ ተደባልቆ ተጎዝጉዞባቸው ከነበሩት መደቦች በአንዱ ላይ ቁጭ እንዲል ነገሩት። ካሳ አሉ አባ ከጥቁሩ ነጩ ጠጉር የሚበዛበት ረጅም ሪዛቸውን በቀኝ እጃቸው ሳብ ሳብ እያረጉ። አቤት አለ ካሳ። ድሮ ከቆብ ጋር ሲያየው ታላቅ ቁመት የነበረውንና ቆቡን ሲያወልቁት ጊዜ ነጭ ዱባ መስሎ የመልካቸውን ቅርጽ በፍጹም የለወጠውን መላጣ ራሳቸውን በመገረም እየተመለከተ፣ አንተ እኮ ብልህ ልጅ ነህ አሉ አባ። ካሳ ራሱን ለማሞገት ቢያፍርም በንግግራቸው ተደስቶ አንገቱን ወደ መሬት ደፋ አደረገና ዝም አለ። አባም ንግግራቸውን ቀጠሉና ካሳ፣ አንተ ከፍተኛ ስጦታህን አታውቀውም ይሆናል፣ ሰዎችም እስከዚህ አያውቁልህ ይሆናል። እኔ ብዙ ነገር አይቻለሁ። ኢየሩሳሌም አንደመት ተቀምጫለሁ። ግብጽ ባንድ ገዳም ብዙ ዓመት በመቀመጥ ያረጀውበት አገር ነው። ሊባኖስንም ለጥቂት ጊዜ ነው እንጂ አይቻለሁ። በየአገሩ ብዙ አይነት ስጋዊና መንፈሳዊ ትምህርቶች አሉ። የኛ ትምህርት ግን ወደ መንፈሳዊነቱ ብቻ እያደላ ሂዷል። በመንፈሳዊነት እየደረጀ መሄዳችን የሚያስደስት ነው። ቢሆንም በስጋዊ ኃይልም ደርጅተን አገራችንን ካልጠበቅናት የምንኮራበትን ሃይማኖት በግድ ልናጣው እንችላለን። በግብጽ ውስጥ እንደኛ ያሉ ተዋህዶ ሃይማኖት የሚያምኑ ሰዎች መኖራቸውን ታውቃለህ አይደለም? አሉ አባ። ግብጽ እመቤታችን የተሰደደችበት፣ ቅዱስ ማርቆስ ሰማዕትነት የተቀበለበትና እስክንድርያ እናታችን የምንላት አገር የሚገኝበት አቡን ስናስመጣ የነበረበት አገር አይደለም? አለ ካሳ። አዎን አሉ አባ ገብረ መሲህ። አሁን በዚህ ሀገር እንደኛ ያሉ ክርስቲያኖች መኖራቸው ሰምቻለሁ አለ ካሳ። ታዲያውልህ በዚህ ሀገር ስኖር ያየውልህ ጉድ እስላሞቹ ክርስቲያኖቹን ከህግ በላይ ሲጨቁኗቸው፣ በየአመቱ የክርስቲያን ቁጥር እየቀነሰ ሲሄድ የእስላም ቁጥር እየጨመረ ይሄዳል። እስላሞች ደግሞ በሃይማኖት ስም አንድ እንደሆኑ እያደረገ ያዛቸው የቱርክ መንግስት ጨቁኗቸውና ረብጧቸው ይኖራል። ሰው ነጻ ካልሆነ የፈለገውን ሃይማኖት ለመከተል ስለማይችል የሀገራችን ትምህርት በሃይማኖት ላይ ብቻ በመመስረቱ በጣም እፈራለሁ አሉት። አባ ይህን ሲናገሩት የማህበረ ስላሴ መነኮሳትና ካህናት እኒህ መነኩሴ በብዙ ነገር ከነሱ ሀሳብ የተለዩ በመሆናቸው በሌሉበት ጊዜ ስማቸውን ሲያነሱ አባ ገብረ መሲህ በማለት ፈንታ አባ መናፍቁ የሚሏቸው ትዝ አለው። እኒህ መነኩሴ በውጭ ሀገር በቆዩበት ጊዜ የአረብኛን ቋንቋ በጣም አጠናቀው ከማወቃቸውና በዚሁ ቋንቋ ብዙ አይነት መጽሐፍ ከመመርመራቸው በላይ በኢትዮጵያ ትምህርት የደረጁ በተፈጥሯቸው አስተዋይና የሌሎችን አገር ሁኔታ ያዩ በመሆናቸው ከፍተኛ አስተያየት ነበራቸው። የሌላ አገር ሰው ቢሆኑ ምናልባት ከፍተኛ የእውቀት መለኪያ ማዕረግ ሳይሰጣቸው አይቀርም ነበር። ለዚህ ታላቅ አእምሯቸው ኢትዮጵያዊው ገዳም የሰጣቸው ስም ግን አባ መናፍቁ የሚል ነበር። መናፍቁ ነው ስለ ቅድስት ስላሴ፣ ስለ ክርስቶስ ባህሪ፣ ስለ ቅዱሳን ጻድቃንና ሰማዕታት፣ ስለ ቤተ ክርስቲያን ስርዓቶች የኢትዮጵያ ተዋህዶ ቤተ ክርስቲያን ከምታምነው መንገድ የወጡበት ነገር አልነበረም። ብቻ የአባ ታላቅ ጥፋት አስተሳሰባቸው በዚህ አካባቢ ካሉት መነኮሳትና ካህናት ጠባብ አስተሳሰብ ጋር በፍጹም አይስማማም ነበር። እነዚህ ካህናትና መነኮሳት የሚናቹባቸውና የሚጋጩባቸውን ጥቃቅን ነገሮች አባ ገብረ መሲህ ጨርሰው እንዳሉም አይቆጥሯቸውም ነበር። እንዲያውም አንድ ቀን በዓል ለማክበር ለተሰበሰቡ ምዕመናን እንዲሁም በዚያ ለሚገኙት መነኮሳት፣ መምህራንና ተማሪዎች ንግግር ሲያደርጉ ጌታችን ኢየሱስ ክርስቶስ በዚህ ዓለም ላይ ተወልደን የሄደው ከፍተኞች ቁም ነገሮች ሃይማኖት፣ ተስፋና ፍቅር ናቸው። ከሁሉም ፍቅር እንደምትበልጥ ሐዋርያው ቅዱስ ጳውሎስ አስተምሮናል። እኛ ግን በማይረባና እግዚአብሔር በማይጠይቀን ከንቱ ነገር በጣም የምንጠየቅበትን ፍቅርን ያህል ነገር እናበላሻለን። ምስር አገር በቆየውበት ጊዜ እንዳየሁት እንኳን ክርስቲያን ለክርስቲያን እስላምና ክርስቲያን እንደዚያ ሲተያየፉ እስላሙ ያረደውን ክርስቲያኑ፣ ክርስቲያን ያረደውን እስላሙ እየበላ በመጠኑ ተፈቃቅረው ይገናኙ ነበር። እኛ አገር ግን አንዱን ጥሩ ክርስቲያን ትልቁን ነገር ሲያበላሽ እንደ ልማድ ችላ ብለን ትተን ትንሽ ጉድለት ሲገኝበት አረመኔ ነህ እንለዋለን። በጾም በበዓልና በሌላም ነገር ያለንን ህግ ሁሉ ቀለል ቀለል አድርገን በዙሪያችን ያለውን ሁሉ አረመኔ ክርስቲያን ብናደርገው የቱርክንና የአረብን ጦር ለመቋቋም በዚህ የሀገራችንንና የሃይማኖታችንን ጽናት ለመጠበቅ በጣም እንችል ነበር። ክርስቲያን ሆነን መኖር የምንችለው በፍቅር ብቻ ነው። ክርስቲያንነት ራሱ ፍቅር ነው። ሀገርና ነጻነት ማለትም ራሱ ሃይማኖት ነው። ነጻ ሀገር የሌለው ነጻ ሃይማኖት አይኖረውም። አገሩንና ነጻነቱን የማይወድ ሰው ሃይማኖትን ይወዳል ማለት ሐሰት ነው። ሰውንም የማይወድ ሰው እግዚአብሔርን እወዳለሁ ቢል ዋሾ መሆኑን ታላቁ ሐዋርያ ነግሮናል። እኛ ስማችን ክርስቲያን ነው፣ ግብራችን ግን የክርስቲያን አይደለም። ክርስቲያን ሰፊ አእምሮና ታጋሽ ልቡና ያለው ነው። ክርስቲያን ሊባል የሚገባው ከራሱ ጥቅም ይልቅ ለሌሎች ደህንነት የሚያስብ ነው። እውነተኛ ክርስቲያን ሰውን ሁሉ የሚወድ ሲያስፈልግም ደፋርና ቆራጥ እንጂ በደጀ ሰላም መክፈልትና በሌሎች ከንቱ ነገሮች አጥንት እንደያዙ ውሾች የሚናጭ አይደለም። ሰው ገዳም ስለገባ፣ ወይባ ስለለበሰ፣ ቆብ ስለደፋ፣ ከንፈሩን እስኪደክመው ስለጸለየ ብቻ የእግዚአብሔርን ፍቅር ሊያገኝ አይችልም። እግዚአብሔርን ፍቅር ለማግኘት ሰውን ማፍቀር ይገባዋል በማለት ይህንና ይህን የመሳሰለውን ቃል እየተናገሩ በመስበካቸው አንድ አዲስ ነገር ሆኖ ታየባቸው። በዚህ ስብከታቸው ስለ ቅዱሳን ገድልና ታምራት አንድን ቃል ሳይናገሩ ስለ ብዙ ዓለማዊ ጉዳዮች ለምሳሌ ስለ ነጻነትና እሱን ስለመሰለ ነገር እያጋነኑ ደጋግመው በመናገራቸው በመነኮሳቱና በካህናቱ ዘንድ እንደ ጸረ ማርያም ተቆጠሩ። በየጊዜውም ካህናቱና መነኮሳቱ ለሚጠነቀቁባቸው አንዳንድ ጥቃቅን ነገሮች ቸልታ ስለሚያሳዩ ባሉበት ጊዜ የሚጠሩበት ስማቸው አባ ገብረ መሲህ ሲሆን በሌሉበት ጊዜ የሚጠሩበት ስማቸው አባ መናፍቁ ነበር። ታሳም አባ ገብረ መሲህ የተለመደውን አስተያየታቸውን ሲያቀርቡለት ለጊዜው አባ መናፍቁ ከሚባሉት ሰው ጋር መሆኑ ትዝ አለውና ሰውነቱ ስቅጥ አለ። መናፍቅ የሚለው የግዕዝ ቃል እውነተኛ ትርጉሙ ስለ ሃይማኖት ጉዳዮች በሙሉ ወይም በከፊል ተጠራጣሪ ማለት ነው። ለብዙዎች ካህናት ያስተረጓጎም ስሜት ግን ፍጹም ከሃዲ እንደማለት ያለ ሲሆን በማይምናን አስተሳሰብ ስጋ የለበሰ ሰይጣን ከማለት የተሻለ አልነበረም። ቢሆንም የካሳ አእምሮ እንዲህ ባለው ግብዝነት ከመታሰር ነጻነትን ያገኘ ስለነበር አባ ገብረ መሲህ በመጠኑ ቢጠራጠራቸውም ከሰይጣን ቀርቶ ከክፉ ኦርቶዶክሳዊ መነፍሴ ጋር ሊመሳሰሉ የማይገባቸው ትልቅ ሰው መሆናቸው አልጠፋውም። ከዛ ጥቂት ቅር ብሎት ከቆየ በኋላ ከአባ ጋር የጀመረውን ውይይት በመቀጠል ዛዲያ የሚሻለው ምንድን ነው አላቸው። ኢትዮጵያ ብዙ መነኮሳትና ካህናት ብቻ ሳይሆን ብዙ አዋቂዎችና ጎበዞች ሰዎች ያስፈልጓታል። እንዳንተ ያለ እሳት ልጅ ከነዚህ ሐሳባቸው ካፍንጫቸው ከማያልፍ ካህናት ጋር ተቀላቅሎ መማሩ ባይከፋም ከነሱ ጋር ተቀላቅሎ መኖሩ ለአገሪቱም ለሃይማኖቷም አንድ ታላቅ ጉዳት ነው። እርግጥ ነው አንተ አንድ ካህን ሆነህ ትቀራለህ ብዬ አላስብም። አብዛኛውን ጊዜ ካህን ሆኖ እንዲቀር ላጨው ሰው እግዚአብሔር እንዲህ ያለ ነበልባላዊ ስጦታ አይሰጠውም። አሁን ለዚህ ለጋ ዕድሜ ስንት ደበሎና ቁፋዳ የጨረሰ ራሱም በእከት የተጨረሰ ሽማግሌ ተማሪ ያልደረሰበትን ትምህርት ተምረሃል። ፍትሐ ነገሥቱን ገልጠኸዋል አይደል አሉት በንግግራቸው መሃል አቋርጠው በመጠየቅ። እሱን ተጨረስኩት ቆይቷል፣ አሁን ብሉይ በማንበብ ላይ ነኝ አለ ካሳ። እንግዲህ አንዳንድ ጊዜ ብቅ እያልክ አረብኛ እንዳስተምርህ አሉት አባ ገብረ መሲህ። አረ የእስላም ቋንቋ ምን ይሰራልኛል አለ ካሳ። አባን ሳይሆን የቸንከር ቤተ ክርስቲያንን መምህራንና ተማሪዎች የፈጀውን የእስላም ጦር የሚጠላበት ስሜት ገንፈል ብሎበት። አረብኛ የእስልምና ቋንቋ ሳይሆን የብዙ ህዝብ ቋንቋ ነው፣ የክርስቲያን፣ የእስላም፣ የአይሁዳውያን አረቦች ቋንቋ እንጂ የእስላም አረቦች ብቻ ቋንቋ አይደለም። በቤተ ክርስቲያናችን ከምናገኛቸው መጽሐፎች ውስጥ አንዳንዶቹ ተዕብራይስጥ፣ አንዳንዶቹ ተሰርጽ፣ አንዳንዶቹ ተሮማይስጥ ወደ ግዕዝ የተተረጎሙትን ያህል አንዳንዶቹ ተአረብኛ የተተረጎሙ ናቸው። ታምረ ማርያም ሲነበብ ሰምተሃል? ተተርጎመት እምዓረቢ ለግዕዝ ነው የሚለው። ከግብጽ የምናስመጣቸው ጳጳሳትም የሚናገሩት የሚጽፉት የሚሰሙት በአረብኛ ቋንቋ ነው። ከዚህ በቀር አንተ እንዳልከው አረብኛ የእስላም ቋንቋ፣ የኢትዮጵያም ጠላቶች አረብኛ የሚናገሩ የውጭ እስላሞች ሆነው ተታዩህ የእነሱን ቋንቋ ማወቁ ይጎዳ ይመስልሃል? የጠላትን ቋንቋ ማወቅ እኮ ከጠላት ምስጢሮች አንዱ እንዲያውም ከፍተኛውን ማወቅ ነው። ሰው ብዙ ጊዜ የሚፈጽመው እኮ በሚነገራቸውና በሚፈጽማቸው ቃላት ነው። ኦሪዮ ንባባለ ማወቁ እንዲሞት የታዘዘበትን ደብዳቤ ተሸክሞ ወደ መታረጃው ቦታ መሄዱን ታውቃለህ አይደል? አሉት አባ ገብረ መሲህ። እሱስ ነው ነው አለ ካሳ። ግደለህም እየመጣህና አሉ አባ። እሺ ጧት ጧት እየመጣህና አለው አለ ካሳ። ካሳ ከዚህ ጊዜ ጀምሮ ወደ አባ ገብረ መሲህ ቤት ጧት ጧት እየሄደ አረብኛ መማሩን ቀጠለ። እነዚያ ልማደኛ መነኮሳት አባ ገብረ መሲህን በሌሉበት አባ መናፍቁ እንደሚሏቸው ካሳንም በሌለበት ወልደ መናፍቅ እያሉ መጥራት ጀመሩት። ሁሉም ይባስ ብለው አባ ካሳን አረብኛ ቋንቋ ሲያስተምሩት የሰሙ አንዳንድ መነኮሳት አባ ገብረ መሲህ እስላም ናቸው፣ ካሳንም እስላም አድርገው መጽሐፈ ቁርአን እያስተማሩት ናቸው ብለው አወሩ። ካሳ ይህን ሲሰማ ስለ አባ መናፍቅነት የተወራውም ነገር እንደዚሁ መነሻ የሌለው የመነፍስ አሉባልታ መሆኑን ሊረዳና አባን በሙሉ ልቡ ሊወዳቸው ቻለ። ካሳ በአረብኛ ቋንቋ በጣም እየተራመደ እንደሄደ አንድ ቀን ጧት ወደ አባ ቤት ሄዶ የተለመደ ትምህርቱን ከመቀጠሉ በፊት አባ የአረብኛ ቃል ጉሮሮን ቃል እኔ የማውቀው ግዕዝና አማርኛ ብቻ ነበር። ምናልባት ትግርኛ ለሚያውቁ መጠኑ ሳይሻል አይቀርም። እርግጥ ነው ብዙ ተግዕዝ ከአማርኛና ከትግርኛ ጋር የሚመሳሰሉ ቃላት አሉበት። ከአረቦች ጋር በትውልድ አንድ መሆናችንን ያመንሁት በዚህ ምክንያትነት ጭምር ነው። ግን የጉሮሮን መታነቅ ስለሚፈልጉ ምናልባት ትግርኛ የሚያውቁ መጠኑ ይሻል እንደሆነ እንጂ አማርኛና ግዕዝ ብቻ የሚያውቅ ሰው በቃሉ ሳይሆን ባነጋገሩ ሳይቸግር አይቀርም አላቸው። እውነት ነው ችግር አለ፣ ግን አንድ ጊዜ ስልቱን ከለመዱት አያስቸግርም። አባቶቻችን ስራን ሲተርቱ ለማያውቅ ፎገራ ዱሩ ነው ይላሉ። ፎገራ በሜዳነቱ ሜዳዎችን ሁሉ የሚያስንቅ ለጥ ያለ ሜዳ ነው። ሜዳነቱና በትክክል ለጥ ማለቱ ሲታይ ሜዳ ነው ከሚባል ይልቅ የውሃ ሳይሆን የሳር ውቅያኖስ ሊባል የሚችል ገላጣ ሜዳ ነው። ግን ለአላዋቂ ይህ ሜዳም ዱር ነው። አረብኛም እርግጥ የዘራችን ቋንቋ ነው። እስላምና ክርስቲያን በሚባል ስም ጠንቅ ሳይፈጠር ሃይማኖቶቹ ራሳቸው ሳይሆኑ የእስላምና የክርስቲያን ወራሪዎች ሁሉን ነገር የግፍ መሳሪያ ሳያደርጉት እነዚህ ህዝቦች ወንድማማቾች ነበሩ፣ አብረውም ኑረዋል። ስለዚህ ለአንድ አበሻ የአረብ ቋንቋ ማጥናት ከሁሉ ይበልጥ ሊገባው የሚችል ነገር ነው አሉ አባ። ከዛ አሁን እሱና አባ የሚያደርጉትን ውይይት ከገዳሙ መነኮሳት ፊት ቢያደርጉት ስንት መነኮሳት ለሰማዕትነት እንደሚነሱ አስታወሰና አባ እንዳያዩት ፊቱን ዘወር አድርጎ ለብቻው ፈገግ አለ። አባ በገዳሙ ውስጥ አዲስ የወጣልኝን ስም ሰምተዋል አለ ካሳ በንቀት ሳቅ ግንባሩ በራ ብሎ። ምን ስም ወጣልህ አሉ አባ ገብረ መሲህ። ወልደ መናፍቅ ተብያለሁ። ለወደፊቱ ደግሞ ወልደ መተንብል የእስላም ልጅ ልባል ታስቧል አሉ አለ ካሳ። መናፍቅና እስላም የተባለው አባት ማን ነው? እርሶ መሆኖ ነዋ። ማን ነው ይህን ስም ያወጣልን? የገዳሙ መነኮሳት ናቸው። ታዲያ የእነሱን ወሬ ተቁም ነገር ታገባዋለህ? ለነገሩ አልኩ እንጂ ደግሞ ምኑ ተቁም ነገር ይገባል? በል ዝም ብለህ ትምህርቱን ቀጥል አሉ አባ።
በናፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰሞተ። እኔማዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ተኛ ካንቺ ጋራ። ንመዩ ቱርክባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሙሱ ሲጠጣት ንመዩ ቱርክባይ የምሸሽ
ላላ ፕሮግራማችን በዚሁ ይተናቀቃል።
አጥንቴ ንከከ ጀመኒ ፍሰላት ንታገረሽራ አይደፍራት እንደራት አጥንቴ ንከከ ጀመኒ ፍሰላት ንታገረሽራ አይደፍራት እንደራት አድንቼ ንከከ ጀመኒ ፍሰላት እንጃገረሽራ አይደፍራት እንጠላ